አድማጮቻችን እንደምን አመሻችሁ? ይህ በቲኬ አካውንቲንግ ኤንድ ታክስ ሰርቪስስ የሚዘጋጀው ሳምንታዊ የቲኬ ሾው ነው። የቲኬ ሾው ሁል ጊዜ ሐሙስ ከ7 ፒኤም እስከ 8 ፒኤም ኢስተርን ስታንዳርድ ታይም አትላንታ ታይም ሆኖ ነው ማስተላለፍ ከጀመረ አሁን ይቅርታ 13ኛ አመቱ ነው ወሩ ነው። የቲኬ ሾው ለ9 አመታት ያህል በአትላንታ ከተማ በኤኤም ሬዲዮ ሲያስተላልፍ ቆይቶ ባለፈው ኖቬምበር ወደ ኦንላይን ገብተናል። የኦንላይን ፕሮግራማችን እስካሁን ጥሩ እየሄደ ነው። አድማጮቻችን በየቀኑ እየጨመሩ ናቸው፣ ግን ሞር እንዲጨምሩ እንፈልጋለን። በዛሬ ፕሮግራማችን የምንነጋገረው በጣም ተደጋግሞ ከሚቀርበው ጥያቄ አንዱ ነው። ይሄ በተለይ ወላጆች ልጆች ስላሏቸው ልጆቻቸው አሁን 16 17 18 19 አንዳንዱም 23 እነዚህን ምሳሌ እነዚህን ቀኖች አመን እድሜ የምነግራችሁ ያለ በመክንያት ነው። ይቅርታ ሙዚቃው ይጥጥል ነበር። የነሱ መስራት ገና ትምህርት ቤት ይያሉ ማለት ነው። ከኛ ጋር ኢንካሙ ይገባል ወይስ አይገባም? ሌላው እነሱ ስለሰሩ ለብቻቸው መስራት አለባቸው ማሰራት አለባቸው ወይስ ማሰራት የለባቸው? ሌላው ሳያሰሩ ሊተውት ይችላሉ ወይስ አይችሉም? እነዚህን አንገብጋቢ የሆኑ ጥያቄዎች ሰፋ አድርጌ እገልጽላችኋለሁ። ፕሮግራሙ ጊዜ ካገኘን ደግሞ አንድ ቢዝነስ ለመስራት ብዙ ዝግጅት ያስፈልገዋል፣ ምኞች ብቻ ሳይሆን በተለይ በአይአርኤስ የወጣው ቢዝነስ የሚባለው ምንድን ነው፣ እንዴት ነው የሚጀመረው፣ አጀማመሩስ እንዴት መሆን አለበት የሚል መግለጫ እሰጣለሁ፣ እንደ ጊዜው ማለት ነው። በፕሮግራሙ መሀል ደግሞ ብዙ ዘፈኖች ይኖሩናል። የቆዩ ዘፈኖች ናቸው። የመጀመሪያው የምናዘፍናት አይ ቲንክ ይችን አዘፍናት አለው ሴቶች ጉዳፈሉ የሚለው ዘፈን ነው። ይሄ በቀደማዊ ስላሴ ቲያትር ባለደረባ በነበረው ጌቱ አየለ የሚባል ዘፋኝ የዘፈነው ነው። እስቲ ዘፈኑ ላዘፍነው። ኮመርሻሎች ያሉ ይመስልኛል፣ ግን ግድ የለም አይ ቲንክ አስወግጃቸዋለሁ። እችን ባለፈው ሳምንት ዘፍኛት አለሁ። እች የሚቀጥለውን ዘፈን
በውሩ አረመኔ የዋዛ ኩሩሩ አይደለሁም እኔ አይደለሁም እኔ ባፍንጫ ቅቤ ግታኝ እንድጠጣ ትንሽ ይለኝ ጊዜ ነፍሴ ልትወጣ ነፍሴ ልትወጣ ልቤ ድምድም ድምድም ይላል 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 ምን ይሻላል አፈሉ አፈሉ ሴቶች ጉድ አፈሉ 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 ሴቶች ጉድ አፈሉ ገንፎ ቅንጬ ክትፎ አጥሚት ዱለት ቅቤ የበዛበት ምላት ተንበር ቁርጥ ቅልጥ ያለ ጮማ ለሆድ የሚስማማ ቀይ ወጥ ግን ፍርፍል ጭኮ ምንጨት አብሽ ቃተኛ የዶሮ ዳቦ እያሉ ስላቦ ይሄን እያበሉ ዳር ምንመለ ንቶች ባሉ አፈሉ አፈሉ ሴቶች ጉድ አፈሉ መኪና ብርብስ የሰጠው ቤት ቅምጦ ነው ቀረ የጊዜው ወጣት መቶ አስር ኪሎ ናት ዝግባ ታክላለች እንደውል መሽሞንሞን ዘለኝ ትላለች ዘለኝ ትላለች ዝግባ የምታህል አካሏ መክበዱ እንዴት ይችላለሁ ጉዴ ፈላ ጉዱ ጉዴ ፈላ ቀልደኛ ጓልተኛ ሽረኛ እዘለኝ እያለች እያለች ጉዳ አረገችኛ አፈሉ አፈሉ ሴቶች ጉድ አፈሉ 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 ሴቶች ጉድ አፈሉ ሾርባ ዙባ ቢቤር ድራ ፓስታ ስፓጌቲ ላዛኛ ሞልቶ ስጎ ሴንሶ ፎርማጆ Arrosto di vitello e cacciatora, secondo misto polpetti insalata, a presto al forno, contorno patate, ien iavallu, si darve da mene, metto c'è sano, affallu, affallu, si tocci qui da fallu.
ጌጦ አየለ የሚዘፍናት የቀርማዊ ሳሴ ቲያትር ባለደረባ የነበረ ነው። ቀለኛ ዘፈኑና ቁም ነገር የምትናገር ናት። ሌሎችም እንግዲህ ብዙ ዘፈኖች ነው ያሉን። ግን በአሁን ጊዜ የታክስ ዝግጅት ጥሩ እየሄደ ነው። አድማጮቻችን ሬዲዮ በነገርናቸው መሰረት እንዲሁም ደግሞ አይአርኤስ ባስተላለፈው መሰረት ቀድመው ፋይል እያደረጉ ናቸው። ብዙዎች እየመጡ ናቸው ይታያል። ሬዲዮ እንደሰራ ነው። ኦፍኮርስ አንዳንዶቻችሁ ደግሞ ከሌላ ማግኘታችሁ ልትሆኑ ይችላላችሁ። በታድማጮቻችን በብዛት እየደወሉ አስቀድመው እየሞሉ ናቸው። ሌላው ለመጀመሪያ ጊዜ ዲሬክት ዲፖዚት ማለት ሪፋንዳችሁን ወደ ባንካችሁ ለማግባት ብዙ ሰው እየተጠቀመ ነው። በሁለት ወር የምንሰራው የነበረ ዲፖዚት አሁን የሚበዛው ሰው ዲፖዚት ስላደረገው የሴኩሪቲ ጉዳይ እያሟላ ነው። ጥሩ እንቅስቃሴ ነው። እንግዲህ ታክስ ሲዝን ሲመጣ ብዙ ጥያቄዎች የሚቀርቡ አሉ። አንዳንዱ የሚቀርቡ ጥያቄዎች ብዙ ማስረጃ ያስፈልጋቸዋል። አንዳንዱ ስንገልጾም ለማስረዳት ያዳግታል። ምክንያቱም የታክስ ሕጉ በቀላል የተሰራም አይደለም። በተለይ ደግሞ ኢትዮጵያኖች ወይም ደግሞ ከሌላ ዓለም ለምንመጣ እንደዚህ የመሰለ የታክስ ሪተርን ህግ ስላልነበረ ለሁላችን አዲስ በመሆኑ ምንም እንኳን ብዙ ዓመትም ብንቆይ ስቲል ጥያቄዎቹ ይቀርባሉ። ምክንያቱም ይሄ ጥያቄ የሚነሳው ታክስ እናዘጋጅ ነው እንጂ ዓመቱን በሙሉ ስለማይነሳ ነው። ይህን በማመን ነው የቲኬ ሾው የተጀመረው። የቲኬ ሾው ደላ ዓለም ማለት በዓመቱ ውስጥ የተለያዩ የታክስ ጥያቄዎችን ለማቅረብ የተዘጋጀ ፕሮግራም ነው። እንግዲህ በብዛት የሚቀርበው ለምን ሪፋንድ አላገኘሁም ነው። አንድ ምክንያት አይደለም ያለው፣ ብዙ ምክንያት ነው ያሉት። ብዙ ጊዜ ነግሬያቸዋለሁ። አንዱ የሪፋንዱ ብዛት ሊቀንሰውም ሊጨምረውም የሚችለው የልጆች ጉዳይ ነው። የልጆች ጉዳይ አንደኛ ከኛ ጋር መሆናቸው፣ ሁለተኛ የምናሳድጋቸው መሆኑ ምንድን ነው። ለልጆቹ ከ50% በላይ ለኑሯቸው የሚያስፈልገውን ነገር ስንከፍልላቸው ዲፔንደንት ይሆናሉ። ለኑሯቸው ስንል ለምግባቸው፣ ለጤናቸው፣ ለመኖሪያቸው የምናደርገው ወጪ ማለት ነው። ለዚህ ነው ሁለት የተከፋፈለ ቤተሰብ ካለ፣ የተፋቱ ቤቶች ካሉ፣ ማለት ባልና ሚስት የተፋቱ ካሉ፣ ልጁ ቤቱ የሚባለው ለኑሮው ከ50% በላይ ከፍሎ የሚያኖረው ቤት ነው። ስለዚህ አንዱ ለሰይ ቴኒሴ ቢኖር አንዱ አንዷ ሴትዮ ለምሳሌ አትላንታ ቢኖር ሁለቱም ወላጆች ናቸው ሁለቱም ባዮሎጂካል አባቶች መሆናቸው ሶሻል ሴኩሪቲው ያሳያል በበርዴት መሰረት ማለት ነው ግን ሶሻል ሴኩሪቲው ማን አባት እንደሆነ ያሳያል ግን ልጁ ከስድስት ወር በላይ በአመቱ ውስጥ ከስድስት ወር አመት ስንል ግን ከጃንዋሪ 1 እስከ ዲሰምበር 31 ነው አመት ዝም ብለን ስድስት ወር 12 ወር አይደለም ከጃንዋሪ 1 እስከ ዲሰምበር 31 ልጁ 50% of የኑሮው ሁኔታ ማለት ለምግቡ ለመኖሪያው ለሌሎችም አስፈላጊ ነገሮች ከ50% በላይ የሚከፍል እንዲሁም ልጁ ከ50% በላይ የተቀመጠበት ቤቱ ይባላል እዚያ ያለው ወላጅ ደግሞ ዲፔንደንት አርጎ ሊቆጥረው ይችላል ማለት ነው አሁን ይሄ ሳይሆን ችግሩ ያለው ልጁ ወላጆቹ ባይፋቱም ቢፋቱም አብረውም ቢሆኑ አብረውም ባይሆኑ ልጁ እድሜው እየበዛ በመጣ ቁጥር ስራ ያጋጥመዋል ለምሳሌ 16 ሲሆኑ ስራ ይጀምራሉ እዚህ ጆርጂያ ለምሳሌ ላይሰንስ ሁሉ ይሰጣቸዋል ስራም ይሰራሉ የትም ስራ ይሰራሉ በሚሰሩበት ጊዜ ልጆች ሁሉ ጊዜ የሚታያቸው ሪፋንዱ ይታያቸዋል ሪፋንዱ ጠቃሚ ነው አይደለም እነሱ ሊያውቁት አይችሉም አካውንታንቱ ነው የሚያውቀው ታክስ አካውንታንቱ ነው የሚያውቀው ግን ልጆቹ እዚህ ስላደጉ የራሳቸውን ጥቅም ለማስከበር ይፈልጋሉ ጥሩ ነው መጥፎ ነው ና ጥሩ ነው ማስከበር ማይኖርባቸዋል ሌላም ጊዜ ቢሆን ማስከበሩ ጥሩ ነው ግን ለቤተሰቡ የትኛው ይጠቅማል የሚል ጥያቄ ይመጣል ልጁ ብቻውን ሲያሰራ ነው ወይስ ልጁ ከወላጅ ጋር ሲያሰራ ነው ይሄ ሁለት መልስ አለው አንደኛው መልሱ ልጁ የተወሰነ ኢንካም በሚያረግበት ጊዜ ከወላጆች ጋር ሊሞላ ይችላል የተወሰነ ኢንካም በላይ ካደረገ ሊሞላ አይችልም ስለዚህ በህግ የተደነገገ ነው ማለት ነው አንዳንዴ የቤተሰቡና የልጁ ምርጫ ሲሆን አንዳንዴ ደግሞ ህጉ ነው የሚያስገድደው ለምሳሌ አንድ ልጅ ያገኘው ኢንካም አነስተኛ ይሆንና ለብቻ ልሙላ ቢል ወላጆቹን ይጎዳቸዋል የሚጎዳቸው ምንድነው earned income የሚባለው ለማግኘት አይችሉም ብቻው ከሞላ independent ሆኖ ከሞላ ማለት ራሱ በራሱ በደሞዙ ከሞላ ወላጆቹ ጋር መግባት የለበትም ግን በህጉ መሰረት የተወሰነ ኢንካም እስካለው ድረስ የተወሰነ ኢንካም እስካለው ድረስ ይያልኳችሁ ነው በየጊዜው ይቀያየራል እሱ እስካለው ድረስ ከወላጆች ለመግባት ምርጫ አለው ብቻውን ደሞ ለማድረግ ምርጫ አለው ከወላጆቹ ጋር ሞልቶ ብቻው ደግሞ ለማድረግ ይችላል ስለዚህ ሶስት አልተርናቲቭ አለ ማለት ነው አንደኛ ብቻውን ኢንዲፔንደንትሊ ማለት የራሱን ኑሮ ራሱን እንደሚገታ ሆኖ ሊሞላ ይችላል ይሄ በሚሆንበት ጊዜ ወላጆቹ ክሌም ሊያረጉት አይችሉም ግን አንደር ኤጅ ሆኖ አንደር 23 ከሆነ እንግዲህ ብዙ እድሜዎች ዛሬ ልነግራችሁ ነው አንደር 23 ሆኖ ትምህርት ቤት ዲፔንደንት ሊሆን ይችላል ግን ከወላጆቹ ሊወጣ የሚችለው ከ19 ዓመት በላይ መሆን አለበት ሌላም ኢንካም ነግራቸዋለሁ ሰፋ ሳረገው ማለት ነው የሚበዛው ጊዜ ልጆቻችን የሚሰሩት አነስተኛ ኢንካም በመሆኑ በተለይ ካለጅ በሚሰሩበት ጊዜ ከ20 ሰዓት በላይ ሊሰሩ አይችሉም ሌላው ካለጅ በሚሰሩበት ጊዜ ሚኒማም ወጅ አይደለም ያላቸው ያነሰ ነው ያላቸው ስለዚህ ኢንካማቸው በጣም አነስተኛ ነው የሚሆነው ኢንካማቸው በጣም አነስተኛ በሚሆንበት ጊዜ ከወላጆች ጋር ሊገባ ይችላል እና ብቻው ደግሞ ፋይል ያደርጋል ያ የከፈለው ገንዘብ ደግሞ ይመለስለታል ናው ይሄ አሁን ያልኳችሁን ሰፋ አድርጌ አቅርበው በጥያቄ መልስ አረግና መልሱ ደግሞ ሰጣችኋለሁ እንዴት ነው የምናውቀው ልጁ ለብቻው ማድረግ እንዳለበትና ለብቻው ማድረግ እንደሌለበት ለሚለው ጥያቄ ብዙ ጥያቄዎች አሉ። አንደኛ ኢንካሙ በጣም ከፍተኛ መሆን የለበትም አንድ እሱ ነው። ሌላው ደግሞ ሁለት አይነት ኢንካም ነው ያለው። አንደኛው በደሞዝ የሚያገኘው ወይም ደግሞ ሰልፍ ኤምፕሎይድ ሆኖ የሚያገኘው አንድ ደሞዝ ይባላል። ሌላው ደግሞ በሱ የተቀመጠ ገንዘብ ካለ ወይም ዲቪደንድ ወይም ኢንትረስት ነው። ስለዚህ በሁለት በኩል እንከፍለዋለን። አንደኛ ደሞዙ ነው የደሞዝ ገደብ አለን። ሌላው ደግሞ በወለድና በዲቪደንድ የሚያገኘው ነው። ለምሳሌ ገለሰቡ ወደ 6400 ካገኘ ከወላጆቹ ሊሆን ይችላል፣ ሊሞላ ይችላል፣ ብቻው ደግሞ ሊሞላ ይችላል። ግን ከ6400 በላይ 6350 ገደማ ነው፣ ግን 6400 ልበለው በላይ ከሆነ 10000 ካገኘ 12000 ካገኘ 20000 ካገኘ ብቻው መሙላት አለበት ማለት ነው። ሰልፍ ኢምፕሎይድ ከሆነ ማለት እንደ ታክሲ ነጂ፣ እንደ አካውንታንት፣ እንደ ሻትል ነጂ ወይም ደግሞ በየቦታው ይሄደ የሚጠርግ ወይም ደግሞ አንዳንድ ስራዎች የሚሰራ ከሆነ ከአራት መቶ በላይ ካገኘ ብቻ ማድረግ አለበት። ቢኮዝ የሚከፍለው ሶሻል ሴኪሪቲ ስላለ ነው። ስለዚህ እነዚህ ገደቦች ሲንግል በመሆኑ ወይም ደግሞ ካገባም ገደብ አለው። ገደቡን ስናሟላ ብቻ ነው አብረን ለብቻውም ሊሞላ የሚችለው ወይም ደግሞ ከወላጆቹ ጋር ሊሞላ የሚችለው። የአንድ ግለሰብ ልጅ ማለት ነው፣ ለሰ 17 ዓመቱ ነው፣ ትንሽ ሰርቷል፣ ብቻው ቢሞላ ራሱ ቢሞላ እኛ ልንሞላው እንችላለን? የስ ኤን ነው። ልጁ ሲሞላ ታክሲ ተርኖ ላይ ከሚያዘጋጀው ላይ ወላጆች ክሌም አድርገውኛል ብሎ ካል ሜንሽን ካላረገ ታክሲ ተርኑ ላይ ማለት ነው፣ ወላጆቹ በሱ ምክንያት የሚሰጠው ክሬዲት ሊያገኙ አይችሉም። ልድገመው፣ ልጁ እነሱ ጋር እየተቀመጠ ነው፣ የእነሱ ዲፐንደንት ነው፣ እድሜው 17 ነው፣ ብቻው አይኖርም፣ ከቤተሰቡ ጋር የሚኖረው 3000 ብር አግኝተዋል፣ ሰርተዋል። ወላጆቹ አንድ 40000፣ 30000 ይሁኑ፣ 50000 ይሁኑ፣ 20000 ይሁኑ አድርገዋል። ልጁ ብቻው ሄዶ ታክሱ ሞልቶ እንደ ኢንዲፔንደንት እንደ ራሱ ሲንግል ኤግዘምፕሽኑን ክሌም አድርጎ ፋይል ካደረገ ወላጆቹ 5 ሳንቲም አያገኙ። ወላጆቹ እንዲያገኙ ከሆነ ግን አንደኛ በፕሮፌሽናል መሰራት ይኖርበታል። ቢኮዝ ኢች ስሞል ኤረር እንዳትገኝ ነው። ታክሲ ተርኑ ላይ ፋይል በሚያደርግበት ታክሲ ተርን ላይ ወላጆቼ ክሌም አድርገውኛል የሚል የሚገባ አለ። ትንሽ ድምፅ የጎረና ይመስለኛል፣ ግን አንዳንድ የድምፅ ችግር አለኝ። ኔክስት ዊክ ደህና ይሆናል። የስ ብሎ ካደረገ አዎ ወላጆቹ ሊሞሉ ይችላሉ። ለብቻው ከሞላ ግን 1000 ሚስራ፣ 500 ብር ሚስራ፣ 1000 ብር ሚስራ ለብቻው ከሞላ እና ወላጆቼ ክሌም አድርገውኛል የሚል ሜንሽን ካላረገ የእሱ ተደማጭነት አለው፣ ወላጆቹ አያገኙም። ግን በፕሮፌሽናል ከተሰራ ወይም ደግሞ እሱ ራሱ አውቆ ወላጆቼ ክሌም አድርገውኛል ብሎ ካሰራ ግን የራሱን ፋይል ያደርጋል። የሚሰጠው ገንዘብ የሚመለስለት በሱ ለብቻው ይሰጣል። ወላጆቹ ደግሞ ክሌም ሊያደርጉት ይችላሉ። አያፋልስም ማለት ነው። ግን ብቻው ፋይል ካደረገ ግን አይችሉም። ናው ሌላው ጥያቄ የሚበዛው የሚቀርብልን ከወላጆቹ ጋር ተደምሮ እንዲሰራ ነው የሚቀርበው። ይሄ አይፈቀድም። አንድ ታክሲ ተርን ላይ ሊገቡ የሚችሉት አባትና እናት ብቻ ናቸው፣ ባልና ሚስት ብቻ ናቸው። ወይም ብቻዋ ሲንግል ትሆናለች ሴትዮዋ፣ ወይም ሰውየው ሲንግል ይሆናል። ካልበለዚያ ሜሪድ ፋይሊንግ ጆይንትሊ የሚያደርጉት ኦንሊ ሀስባንድ ኤንድ ዋይፍ ናቸው። ሜሪድ ፋይሊንግ ሴፐሬት የሚያደርጉት ሀስባንድ ና ዋይፍ ናቸው። ከነዚህ የወጣ ሌላ ሰው አይጨመርም። የልጃችን ኢንካም አይጨመርም፣ የአባታችን ኢንካም አይጨመርም፣ የአክስታችን ኢንካም አይጨመርም፣ የዘመዳችን ኢንካም አይጨመርም። ኦንሊ ቲንግ በአንድ ታክስ ሪተርን ላይ የምናየው ወይም የአንድ ግለሰብ ታክስ ነው ወይም ደግሞ የባልና ሚስት ነው። ባልና ሚስቱ አሁን ትንሽ ኮንፊውዝ ሆናል። ኦባማ ከመጣ በኋላ ዶሜስቲክ ምናምን ይባላል። ሁለት ወንዶች ባልና ሚስቱ ነው ፋይል ሊያደርጉ ይችላሉ። እሱን ብዙ አልናገረውም። በእኛ ህብረተሰብ ብዙ ላይኖር ይችላል፣ ጥቂቶች ግን ሊኖሩ እንደሚችሉ አውቃለሁ። ደግሞ አሉን አንዳንድ ስቴቶች ላይ መጥተው እዚህ ፋይል ያደረጉም አሉ። ዊች ኦኬ፣ ምንም ችግር የለውም እስከወደዱ ድረስ ሶሳይቲው ላይ ይቀበለው ይችላል። ኦኬ ናው ልጃችን ታክስ ትንሽ ቢሰራ ለሴ 3000 ቢሰራ ህጉ ፋይል እንዲያረግ አያስገድደውም። ህጉ ፋይል እንዲያረግ አያስገድደውም። ግን ልጁ ፋይል ማድረግ አለበት? yes and no ፋይል ላያረግ ይችላል፣ ምርጫው ነው፣ አያስገድደውም። ግን አንዳንዴ የልጆች ፋይል የምናደርገው ተመላሽ ስለሚኖራቸው ነው። ለሳይ አንድ ግለሰብ 3000 ብር ከሰራ እና ለኢንካም ታክስ 120 ብር ከከፈለ ያቺ 120 ብር ስለምትመለስለት ታክስ ሪተርን ማዘጋጀት አለበት። አንዳንዴም የስቴቱም እናዘጋጀዋለን። የስቴቱም ደግሞ ራሱ የሚመለስ ጥቂት ገንዘብ ይኖራል። ስለዚህ ሚኒማም አማውንቱ ቢሞላም ቢያገኝም ልጁ ፋይል የሚያደርገው ታክስ አካውንታንቱ ያየውና የሚመለስለትን ካወቀ በኋላ ፋይል ሊያደርግ ይችላል። ግን የሚመለስለትን ገንዘብ ካልፈለገ ግን ደግን ሀብት ፋይል ማድረግ የለበትም። ከወላጆቹ ጋር ፋይል ያደርጋል። ሌላው እዚህ ጋር ደግሞ የሚያጋጥመው ትንሽ እድሜው ገፋ ካለ ደግሞ ልጁ የትምህርት ቤት ክሬዲት አለ። አዎ፣ የትምህርት ቤት ክሬዲት ለልጁ ሊሰጥ ይችላል ወይም ደግሞ ለቤተሰብ ሊሰጥ ይችላል። ለልጁ የሚሰጠው ብቻው ኢንዲፔንደንትሊ ሲሞላ ነው፣ ዊች ኢዝ ጥሩ አይደለችም። ለወላጆቹ ግን እንደ ዲፔንደንት አድርገው ካሰቡት ለትምህርት ቤት ያወጣው ማለት በሎንም ይሁን እነሱ የከፈሉት ክሬዲት ያገኙበታል። ይህም ደግሞ ከትምህርት ቤቱ 1098T የሚባል አለ። የትምህርት ቤት ምን ያህል ስኮላርሺፕ እንዳገኘ ምን ያህል ደግሞ ሎን እንደወሰደ ያሳያል። ክሬዲቱ እዚያ ይገባል ማለት ነው። ቲንክ ብዙ የተናገርኩ መሰለኝ። ሌላ ዘፈን ላምጣና እሺ። እችኛ ያ እችም የቆየች ዘፈን ናት። የፖሊስ ኦርኬስትራ ሁለቱም አውቃቸዋለሁ፣ የቆዩ ዘፋኞች ናቸው።
ሰባ ጊዜ
እሺ ቺ ዘፈን መስፍን ኃይሌ እና ሄሩት በቀለ አብረው የሚዘፍኗት አብረው የፖሊስ ኦርኬስትራ በነበሩበት ነው። እኔ መጨረሻ ያየኋት አካዳሚክ ይር 66-67 በነጮች ነው የምቆጥረው ያለው። ሃይ ስኩል እያለሁ ነው ብዙ አመቷ ነው ከሰማኋት። እስካሁን ጣዕም ያላት ዘፈን ናት። እሺ እንግዲህ ስለ ዲፐንደንቱን ልቀጥልና ሳረሳው ግን በሚቀጥለው ወር March 15, 2018 የቢዝነስ ታክስ ሪተርን ዴድላይን ነው። ቢዝነስ ታክስ ሪተርን የሚባለው 1120S 1120C ወይም ደግሞ 1065 1120C ኮርፖሬሽን ነው። 1120S ኮርፖሬሽን ነው። 1065 ደግሞ ፓርትነርሺፕ ከሁለት ወይም ከሁለት በላይ ሆነው የሚያቋቁሙት ነው። እሱ ዴድላይኑ በሚቀጥለው ወር ማርች 15 ነው። ሌሎቹ 1040 ያላችሁ ወይም ደግሞ LLC የሆናችሁ LLC ኮርፖሬሽን አይደለም ሊሚትድ ሊያቢሊቲ ካምፓኒ ማለት ነው። ስለዚህ ከፓርትነርሺፕ ጋር ብዙ ልዩነት የለው። ኦኒ ከፓርትነርሺፕ ልዩነት ያለው ሊሚትድ ፓርትነርሺፕ ካልሆነ ሊያቢሊቲው የተቆጠበ ነው። ቢዝነስ ጊዜ ካገኘን ዛሬ ማለት ነው እንዴት ቢዝነስ እንጀምራለን የሚለው ቶፒክ ከያዝኩት እዚያ ላይ ሰፋ አድርጌ እገልጽላችኋለሁ። ግን አሁን ምንድን ነው የምላችሁ ያለው የ1120C ኮርፖሬሽን 1120S ኮርፖሬሽን እንዲሁም ደግሞ 1065 ማርች 15 ነው ሐሙስ ነው የሚውለው። የሲንግል ማለት የኢንዲቪጁዋል ታክስ ሪተርን 1040 1040A 1040EZ ዘንድሮ ማርች 17 ነው የሚውለው። ማርች 17 የዋለበት ምክንያት ማርች 15 ዊኬንድ ስለዋለ ሰኞ ደግሞ የኢማንሲፔሽን ኦፍ ዘ ስሌቭስ ባሮች አብርሃም ሊንከንን ነጻ ያወጣበት ቀን ስለሆነ የዋሽንግተን ዲሲ በዓል ስለሆነ 16 ዝግ ነው የፋይል መታረጉት ዴድላይኑ April 17, 2018 ይሆናል። ኦኬ ስለዚህ ዴድላይኑ ነው የቢዝነሱ ወደ 15 እና 7 ወደ 22 23 ቀን አላችሁ ለኢንዲቪጁዋል ግን ጊዜ ይፈጃል። እንግዲህ ዲፔንደንቱን ልቀጥል። የኔ ዲፔንደንት ልጄ ማለት ነው ልጃችን ፋይል አርጎ ኤግዘምፕሽን ክሌም ያረጋል? Yes and no. ኤግዘምፕሽን ክሌም ካረገ ወላጆች ክሌም ሊያረጉት አይችሉም። እሷናት ደግሞ ያቺ ወላጆች ክሌም አርገውኛል የሚለው ነጥብ የምትወስደው። ስለዚህ ወላጆች ክሌም አርገውት እንዲጠቀሙ ከፈለገ ኤግዘምፕሽኑን ክሌም ማድረግ የለበትም። እርግጥ ልጆች ስለሆኑ ላያውቁት ይችላሉ። አዳልትም አንዳንዴ ላናውቀውን ይችላለን። ስለዚህ ፋይል አረጋለሁ በሚላችሁ ጊዜ ከአካውንታንታችሁ ጋር አነጋግሩትና ያለው ጥቅም ይነግረዋል። የሚያስቸግር ሁኔታ ካለ ደግሞ በ404-315-1010 ደውልልን። ለልጆቻችሁም ቢሆን ለእናንተም ልዩነቱና ጥቅሙ ልነግራችሁ እንችላለን ማለት ነው። ሌላው ልጃችን ብቻው ፋይል ሊያረጋል ብያቸዋለሁ። ከ16 በታች ከሆነ ደግሞ ኢ ፋይል ለማድረግ አይችልም። አንድ ገደብ ነው ይሄ። 16 ገና ህፃን ስለሆነ ነው። ኤሌክትሮኒክሊ ፋይል ለማድረግ አይችልም። በወረቀት ነው መሆን ያለበት። ፋይል ማድረግ አለበት ራሱ። ስለዚህ አንደር 16 ከሆነ ኤሌክትሮኒክሊ ፋይል አያረግም። ሌላው ዲፔንደንቴን ክሌም ላደረገው ይችላለሁ? አዎ ክሌም ለማድረግ እንችላለን። አባት ወይም እናት ወይም ደግሞ ሁለቱም ታክስ ሪተርን ሲያዘጋጁ ክሌም ሊያደርጉት ይችላሉ። ክሌም ሊያደርጉት የሚችሉ ግን እነዚያ ቅድመ ሁኔታዎች መሟላት አለባቸው ብዬ ቅድም የነገርኳችሁ፣ ከ50% ለኑሮው ሸፋኝ መሆን አለባቸው። መኖሪያ መስጠት አለባቸው፣ ሸልተር ማለት ነው። እንዲሁም አንዳንድ የሚያስፈልጉት ነገሮች 50% በላይ ከሆነ ልጁ ሰርቶ በራሱ የማይተዳደር ከሆነ ነው የሚለው። ልጁ በራሱ ኢንካም ከ50% በላይ ወጪው ቢችል ወላጆች ክሌም ሊያደርጉት አይችልም ነው የሚለው። ኦፍኮርስ ሀርድ ቱ ፕሩቭ። እንግዲህ ዩዥዋሊ ፕሩፍ የሚሆነው ምንድን ነው? ወላጆች ጋር ካለ ወላጆች ነው የሚሸፍኑት። በተለምዶ ነው እንጂ ላሸፍኑ ይችላሉ። አያረስ ከፈለገ ሊጠይቃችሁ ይችላል። አንዳንዴ ከባድ ነው። ልጁ በተለይ 6,000-7,000 ካረገ በራሱ ሊኖር ይችላል። አንዳንዴ ግን ፍላጎት ብዙ ነገር ካሉ የሚገዙ ነገሮች፣ ልብሶች ምናምን አሉ፣ ብቻው ላይችለው ይችላል። ስለዚህ ክራይቴሪያው ምንድን ነው? አንደር 16 ወይም ደግሞ ክሌም ልናደርገው የምንችለው እኛ ወጪውን ከ50% በላይ ወይም ደግሞ መኖሪያውን ከ50% በላይ የምንችለው ከሆነ ነው ክሌም የምናደርገው ማለት ነው። ስለዚህ ይሄ ግምት ላይ መግባት ይኖርበታል። ለማስገባት እንችላለን ማለት ነው። ሌላው ምንድን ነው ስለ እሱ ሪፖርት ማድረገው እንደ ኢንካሚ አድርጌ የማስበው ምን አለ በሚል ብዙ ናቸው። እሱን ልገልጸው አልችልም። ለምሳሌ ዲቪደንድ የሚያገኘው ዩዥዋሊ ልጆች ዲቪደንድ የላቸው፣ ግን ከሀብታም ልጅ ከሀብታም ወላጅ ከተፈጠሩ የራሳቸው ተቀማጭ ገንዘብ ስለሚደረግላቸው ዲቪደንዱ ገደብ አለው። የተወሰነ አማውንት ዲቪደንድ ካደረጉ ብቻቸው የሚያደርጉት፣ ከዚያ በታች ከሆነ ደግሞ ከወላጆች ጋር ይሆናሉ። እድሜያቸው ሌላ ወሳኝ ነው። እንዲያውም 19 ተማሪ ከሆነ ግን 24 ዓመት እስኪሆነው ማለት ነው። ስለ እድሜ ትንሽ ልንገራችሁ። ለምን 23 እንደሆነ የመጨረሻው ዓመት 23 ነው ወጣት። አንድ ግለሰብ አንድ ልጅ በአምስት ዓመቱ ትምህርት ቤት ይገባል። አንዳንዴ በስድስት ነው። የተወለደበት ወር ይወስነዋል። ከኦግስት በፊት ከተወለደ በአምስት ዓመቱ ሊገባ ይችላል። ከኦግስት በኋላ ከሆነ ግን ስድስት ዓመት ሲገባ ነው። ለሴይ አምስት እንውሰደው፣ ስድስት እንውሰደው፣ ደህና ስድስት እንውሰደው። 12 ስትንጨምርበት 12ኛ ክፍል ማለት ነው። ልጁ አንደኛ ክፍል በስድስት ዓመቱ ከገባ ግሬድ ዋን በሰባት ዓመት ይጨርሳል። ግሬድ ቱ በስምንት ዓመት ይጨርሳል። 12 ዓመት ስለሚፈጅበት 18 ዓመቱ 12ኛ ክፍል ይጨርሳል። ካልወደቀ ማለት ነው። ከዚያ በኋላ ስንት አመት አለው ካሌጅ ለመሄድ እዚህ ሀገር? 4 አመት አለው። እንግዲህ 18 እና 4 በ22 ትምህርት ቤቱ ይጨርሳል። ጥሩ ተማሪ ከሆነ ነው ካሌጁ አን ፈርስት ኢየር ካለፈ ሰከንድ ኢየር ካለፈ ሰርድ ኢየር ካለፈ አራት ያለ ማቋረጥ ማለት ነው። ሶ 23 ካረገ ልጁ ትምህርት ቤቱ መጨረስ አለበት። አንድ ተማሪ ክሌም የምናረገው እንደ ዲፔንዳንችን የምናረገው 23 አመት ሲሞላው ነው ብያቸዋለሁ። ያቺ 23 አመቷ ደግሞ የተወሰነችው የመጀመሪያው 6 አመት ክላስ ይጀምራል። 12 ስንጨምርበት 18 ይሆናል። በ18 አመቱ ይጨርሳል። ካሌጅ ደግሞ 4 አመት ይፈጅበታል። 22 አንድ አመት ፕላስ ጊቭ ፕላስ ከወደቀ አንድ አመት ኤክስትራ አለው። በ23 በ24 አመቱ ግን ለኤኒ ክሬዲት ክሌም አናደርገው። ዳትስ ኢት ሂ ኢዝ ጋን አውት ሆኗል። ኤርንድ ኢንካም አያገኝም። ቻይልድ ታክስ ክሬዲትም አያገኝም። ስለዚህ ለብቻው ፋይል ለማድረግ ዩዥዋሊ 16 ሊጀምሩ ይችላሉ። ኤሌክትሮኒክ ፋይል ለማድረግ ልጁ ሚኒማም 16 አመት መሆን አለበት። ከእኛ ጋር ፋይል ሊያደርግ የሚችለው እስከ 18 አመቱ ነው። ተማሪ እስከሆነ ግን እስከ 23 አመት እንጨምረው እንችላለን። በ24ኛው እንደ ዲፔንዳንችን ይወጣና ኤርኒካም ክሬዲት እና ሌሎች ክሬዲቶች አይሰጡትም ማለት ነው። እሱም 23 የተመደበው 6 እና 12 18 እና 4 22 አንድ አመት ምናልባት ከወደቀ ወይም ከደገመ ወይም ደግሞ አንድ ክላስ ካለፈ ወይም ደግሞ አንድ ሴሜስተር ካለፈ አትሊስት 23 ጨምሮታል ማለት ነው። ና ሌላው ምንድን ነው ዲፔንደንት የምንለው ተማሪ ብቻ አይደለም፣ ልጅ ብቻ አይደለም። ስለዚህ የልጅ የእድሜ ገደብ አለው፣ የወላጆች ግን የእድሜ ገደብ የለው። የልጅ ከእኛ ጋር መኖር ይኖርበታል፣ ወይም ደግሞ በትምህርት ምክንያት ሌላ ቦታም ሊኖር ይችላል። የወላጅ ግን ድጋፉ ብቻ ነው እንጂ ከእኛ ጋር መኖር የለባቸውም። ሶ ቤዚክሊ አንድ ግለሰብ እዚህ አሜሪካ ቢቀመጥ ኢትዮጵያ ያሉ ወላጆቹን ክሌም ሊያደርጋቸው ይችላል፣ ሊገሊ ይችላል። ባት የእነሱን ወጪ የሚሸፍንበት ኤክስፔንስ መኖር አለበት። ኤክስፔንሱ ግን በሐዋላ ልኮ አይደለም፣ ሪሊ በባንክ ተልኮ ለኑሯቸው የ50% በላይ የምንችል መሆናችንን ማረጋገጥ ይኖርብናል። ሌላው ሶሻል ሴኩሪቲ እንዲኖራቸው ያስፈልጋል። ስለዚህ ወላጆች ዲፔንደንት ለመሆን ከታክስ ፔየሩ ጋር መኖር የለባቸው። ቢኮዝ ያሩ ወላጆች ናቸው፣ ህፃኖች አይደሉም። ዴይ ሃቭ ዴር ኦን ላይፍ ሶ ዴይ ካን ሊቭ ኢን ሲያትል ኤንድ ጆርጂያ ያለው ልጃቸው ክሌም ሊያደርጋቸው ይችላል። ክሌም ሊያደርገው የሚችለው ግን ከ50% በላይ ወጫቸውን መሸፈን ይኖርበታል። እስቲ አሁን ደግሞ ትንሽ ተናግሬ ያለሁ እረፍት ላገኝ። ጥሩ ዘፈን ደግሞ እቺ ደግሞ የፖሊስ ኦርኬስትራ ናት፣ ወዳታለሁ። እሁድ ሁልጊዜ ትመረጥ ነበር። እስቲ ኦቨር ሂር እንዲያውም የእሷ ዘመዶች እዚህ አትላንታም አሉ። አንዴ ስለ እሷ ተናግረናል። ኦፍኮርስ የለችም አሁን። ኦኬ ነው፣ ኪፕ አደርገዋለሁ። ኦኬ ወጥተዋል። አሁን ላዘፍናት። እሺ la 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 እሺ የፍቅር ከተማት የምትለው የፖሊስ ኦርኬስትራ አባል የነበረችው የዘፈነችው ነው ቆይቷል ጥሩ ዘፈናል እሁድ ሁሉ ጊዜ ተመረጥ ነበር አሁን አለ ይሄ ነገር አይመስለኝም ኦኬ እንግዲህ ልጆቹ ክሌም እናረጋቸው ክራይቴሪያ አለ ብያቸዋለሁ ክራይቴሪያው እያንዳንዱ ቤተሰብ ከእድሜው ጋር የልጁ እድሜ እና የልጁ ኢንካም ጋር የተያያዘ ነው ማለት ነው ስለዚህ ኢንካሙም ይወስነዋል እድሜውም ይወስነዋል ሌላው ደግሞ ፍላጎት ይወስነዋል የሚበዛው ጊዜ በተለይ ተማሪዎች ከሆኑ ከወላጆች ጋር ፋይል ሲያረጉ ሞር ለወላጆቹ ጥቅም ያመጣል ጥቅሙ ደግሞ ለቤተሰብ ስለሆነ የሚደገፍ ነው አንዳንድ ግን ልጆቹ በጣም አግሬሲቭ ናቸው የሚሆኑት most of the time ልጁ ለብቻው በሚያረግበት ጊዜ 1040 easy ነው የሚያረገው because ሌሎች ነገር ብዙ ስለሌሉት ነው የሚወዛው ጊዜ so if I'd የሚያረገው easy ናት ያቺ የመጀመሪያዋ ናት እና ጥያቄውም እዛው ላይ ስላለ ወላጆቹ ክሌም የማረጋቸው እና ለማረጋቸው የሚያሳይ ስላለ ሊሳሳት አይችልም ማለት ነው እሺ እንግዲህ ትንሽ ደግሞ ስለ ቲኬ አካውንቲንግ ትንሽ እናገራ አዎ ኦኬ እሺ ወር ሄር ማስታወቂያው እናወጣዋለን ትንሽ የጊዜ ስተት አላት ባት ኢትስ ኦኬ አዲስ ለመሙላት ስላልቻለ ነው እሺ
ቲኬ በ1984 ዓ.ም ተመረተ የጀመረው የቲኬ ግብርና የሂሳብ አገልግሎት ውስብስብ ታክስን በመስራት የሚታወቅና ሙያውን ያስመሰከረ ነው። ደንበኞቻችን በሕግ ተጠያቂ እንዳይሆኑ ከሙያዊ ምክር ጭምር የግልና የድርጅት ግብር ታክስ ሪተርን ተገቢውን ድርሻውን ሕጉ በሚፈቅደው መንገድ እንዲያገኙ እናደርጋለን። የደሞዝ ሥራ እና የወራዊ ሽያጭ ቀረጥ፣ የትርጉም ሥራ እና የውክልና አገልግሎት እንሰጣለን። የሰርግና ምረቃ ካርዶች በአማርኛ፣ በትግርኛና እንግሊዘኛ እናዘጋጃለን። አገልግሎቱ ሳይሆን የሚቀንሰው የሚከፍሉት ዋጋ ብቻ በሆነ ክፍያ ከጠበቃ ባልተናነሰ ተመክሯችን ኢሚግሬሽን ስም ለመቀየርና ለሌሎች ጉዳዮችን አኩሪ የሆነ ምክርና አገልግሎት ድርጅት ለሚከፍቱ ጀማሪዎች ብቻ ሳይሆን ለሌሎችም በመጠነኛ ዋጋ የሚያኮራና ተወዳዳሪ የሌለው አውንታዊ ሙያዊ ምክር እንሰጣለን። የቲኬ ልምድና የ26 ዓመት የትምህርት ፍሬ የሚቀስሙበት የእውቀት መጋቢ ፕሮግራማችንን በየሳምንቱ ሐሙስ ከ6 እስከ 7 ፒኤም በቲኬ ሾው tickettax.com ይከታተሉ። በማያጠራጥር ሁኔታ እውቀቶን ይገነባሉ። ብዙ ጉዳዮች ፈጻሚ ወደሆነ ቲኬ ዘንድ ሲሄዱ ቀና ነው መንገዱ። ቲኬ Accounting and Tax Services 404-315-1010 ቲኬ
እሺ እቺ ማስታወቂያ ሪያል ናት ሀቅ ናት አምንባታለሁ ያን ያህል አመት አገልግያለሁ ፕሮግራማችንን በዩቲዩብ እና በቲኬ ሾው ሰምታችሁ በየሳምንቱ እየደወላችሁ ተለያያችሁ ሰዎች ከብዙ ሴቶች የምታመሰግኑን በጣም ደስ ይለኛል አመሰግናችኋለሁ መስማታችሁና በፕሮግራሙ መጠቀማችሁ ስለምትነግሩኝ ለኔም ትልቅ የሞራል ድጋፍ ነው ደስተበታለሁ የቲኬ ሾው ሲጀምረው ዚ አትላንታ ብዙ ፎርክሎዥር እና 1-2-3 ሞት ስለነበረ ነው አጀማመሬ እንደገና መድገም አይሆን እንጂ እዚ አትላንታ 3 ግለሰቦች ባጭር ጊዜ ውስጥ በፋይናንስ በፎርክሎዥር ምክንያት በገንዘብ ምክንያት በሌለም ሊሆን ይችላል ሞቱ እንዲሁም ደግሞ ሌላ ስቴት ውስጥ አንድ ኢትዮጵያዊ ፕሮፌሽናል የነበረ ነው ልጆቹን ገድሎ ሚስቱን ገድሎ እሱም ራሱ በመሞቱ አዝኜ ነው የጀመርኩት ችግር ሁልጊዜ ያጋጥመናል ነፃ ልንሆን አንችልም ሀብታሙም የሚቸገርበት አለ የኔ ቢጤ ደሃም የሚቸገረው ጊዜ አለ አንዳንዴ ትዕግስት ያስፈልጋል አንዳንዴ ደግሞ ሞራል ያስፈልጋል ግን አንዳንዴ ሁለቱንም ስናጣቸው ተስፋን ቆርጥና ብዙ ነገሮች መጥተዋል ብዙ የኢኮኖሚ ችግር በተለይ በ2009 ብዙ ችግር ገብቶ ነበረ ብዙ ቤቶች ፎርክሎዝ ነበሩ ስለዚህ እግዚአብሔር አግዘኝና ይሄ እየተቸገረ ነፍሱን የሚያጣ ያለው ኢትዮጵያዊ አንድ እንኳን ባድን ወይም ደግሞ ችግር ያለው ሰው አንድ እንኳን የኔ ምክር ሰምቶ ቢድን ጥቅም አለው ብዬ ነው ጀመርኩት ቢሊቭ ሚ ከሶስት በላይ ወንድሞቻችን መጥተው ከሞት አድኝነህኛል ያሉኝ አሉ ይሄ ክሬዲት ለመውሰድ አይደለም አንድ ሰው በፊልዱ በሚያስተምርበት ጊዜ ጥቅም እንዳለው ነው ሰዎች የሚሰሙ እንዳለ ነው ለኔ ትልቁ ኩራቴ የሚሰሙ ሰው መኖራቸውን ማወቄ ነው እርግጥ ብዙዎቻችን ላንሰማ እንችላለን ግን ጥቂቱን ቢሰማ እና ቢጠቀም ልክ ብዙ ሺ እንደ ተጠቀመና ማስበው ማስተማር ለኔ ምኞቴ ነው ከድሮ የነበረ ፊልድ ነው አምንበታለሁ ተጠቅምበታለሁ ደግሞ አሁንም ካልደከምኩኝ ደግሞ ይሄን ፕሮግራም እቀጥለዋለሁ አሁን 9 አመት ሆነኛል ወደ 10ኛ አመት ሊሄድ ነኝ እግዚአብሔር ጤናው ከሰጠኝ እቀጥልበታለሁ እናንተም ይሄን ፕሮግራም እንድትጠቀሙበት እንፈልጋው ሌሎች ላልሰሙ እንድትነግሩ ነው እንፈልጋው ቁጥራችን እንዲበዛ ነው እንፈልጋው ኖሌጅ ገንዘብ ነው ትምህርት ገንዘብ ነው ይሄ ሀገር ደግሞ ግዙፍ ነው ውቅያኖስ ነው ተምረንም አንጨርሰው አንብበንም አንጨርሰው ግን we always have to go one step at a time so ዛሬ አንድ ቁም ነገር ከሰማችሁ next week ደግሞ ሰማላችሁ እዛ የሚቀጥለው ደግሞ ሰማላችሁ convenient አድርገን ነው ፕሮግራሙን ያደረግነው ኦንላይንም የገባንበት ምክንያት choice ሰፊ ስለሆነ ነው clear ስለሆነ ነው ሌላው ደግሞ ገንዘብ ወጪ ከሬዲዮ በጣም ነው የሚቀንሰው ለ9 አመት ፕሮግራም ራን ሳረግ ከ24000 በላይ ገንዘብ አውጥቼ ነው ፕሮግራም ራን ያርኩት መጨረሻው ግን እኔ ራሴ እየደህየው መጣው because ወጪውን አልቻልኩትም ይሄኛውም ራሱ ብዙ ጥረት የተደረገበት ነው ከ6 ወር በላይ ነው የፈጀው እኔ ዩቲዩብ አልጠቀምም ፌስቡክ አልጠቀምም የቲኬሾው የራሴ ownership ነው ይሄ I don't use any Facebook or all that እና ፕሮግራሙ ይቀጥላል ጠቃሚነቱ ምንም አልጠራጠርበትም እኔ ፕሮግራሙን ሳዘጋጅ ብሰማው ይጠቅመኛል ይያልኩ ነው ለኔ ይጠቅመኛል ለወገኔ ይጠቅማል ለልጆቼ ይጠቅማል ለጎረቤቶቼ ይጠቅማል የሚል ነው ስለዚህ ቶፒኩ ሁልጊዜ የሚነካን ነው ማነሳው እንጂ ኢሞሽናል ኮኔክሽንም የለው ሪያሊቲ የሆነውን ነገር ነው የምናገረው ስለዚህ አዳምጡን ተባበሩን ፕሮግራሙ የሚቀጥል ይሆናል ማለት ነው እንግዲህ ዛሬ በሌላ በኩል አስቤ የነበረው ሌላ ሊጨምር የፈለኩት ሁላችን ቢዝነስ ለማድረግ ምኞት አለን ምኞት ብቻ አይበቃም ፍላጎት ብቻ አይበቃም የውስጣችንም ስሜት መኖር አለበት ስሜቱ ከችሎታ ጋር የተያያዘ ነው አንድ ሰው እንጀራ በመሸጥ ቢያልፍለት ሁላችን እንጀራ እንሸጥ አንችልም አንድ ሰው አንድ ቢዝነስ ቢያደርግ ሁላችን እሱን አድርገን ልናደርግ አንችልም ሆቢና ሆቢ ያልሆነ ምኞት መለየት ይኖርብናል አንድ ሰው ብዙ ምግብ ስለሚበላ ሬስቶራንት ማቋቋም አለብኝ ይላል because ሬስቶራንት የሚቋቋመው በሚበላው አይነት ሳይሆን በሚሰራው ነው ለመስራት ችሎታ አለኝ ወይ የሚል ነው ምግቡን ለመቀመም ችሎታ አለኝ ወይ እንጀራውን ለመስራት ጥሩ እንትን አለኝ ወይ የሚል ነው እና ቅድመ ሁኔታዎች አሉ ቢዝነስን ጀምር ኢሞሽናል ሊሆን አይችልም ቢዝነስን ጀምር ገንዘብ አይተን መሆን የለበትም because ገንዘብ አይተን ከጀመር ነው ገንዘቡ በሚጠፋበት ጊዜ የቢዝነስ ኢንተረስታችን ይጠፋል ቢዝነሱም ከሱ ጋር ይጠፋል ማለት ነው ስለዚህ በሚቀጥለው ሳምንት ቢዝነስ ለመጀመር ምንድነው የሚያስፈልገው ምን ዝግጅት ያስፈልጋል አንደኛ ኢንዱስትሪው ማጥናት ያስፈልገናል ኢንዱስትሪው ማወቅ ይኖርብናል ሁለተኛ እችለዋለሁ ወይስ አልችልም የሚለው ነገር ደግሞ መኖር አለበት እችለዋለሁ የሚለው ነገር በገንዘብም አለ በጉልበትም አለ በሌላም እንትንም ኤነርጂውም ራሱ አለኝ ወይ ነው ሌላ ብከስር ሊገፋው የሚችል ነው ወይ ቢጠምብኝ ምን ባክ አፕ አለኝ ጀምሬው ለአንድ አመት ባይሰራ ለሁለት አመት ባይሰራ ለሶስት አመት ባይሰራ ምን ባክ አፕ አለኝ ብለን ሁሉ ማሰብ አለብን ሌላው ደግሞ እሱም ብቻ ማሰብ ሳይሆን የሲቲው ኦርዲናንስ የካውንቲው ኦርዲናንስ የስቴቱ ኦርዲናንስ እና ፌደራል ሎስ ከቢዝነሱ ጋር የተያያዙ ማወቅ ይኖርብናል አሁን አንዳንድ ጊዜ ቢዝነስ ሰዎች ከፍተው ገና ሳይጀምሩ ገንዘባቸውን ከስክሰው የከሰሩ ብዙ ነው የምናውቀው ምንድን ነው ጥናት ስላላደረጉ ነው ሆምወርካቸው ስላልሰሩ ነው ባለሙያ ስላልነጋገሩ ነው አበቃ ስላልነጋገሩ ነው አካውንታንት ስላልነጋገሩ ነው አንዳንዱ ገብተው ሴልስ ታክሱ ምን ያህል ፐርሰንት እንደሆነ እንኳን አያውቁትም እቺ ቀላል ናት because ሆምወርካችን ካደረግ ልንወርቅ አንችልም አንደኛ ሆምወርካችን በሚሰራበት ጊዜ ለዝግጅት ተዘጋጅተናል ማለት ነው። ለሚመጣው ጥያቄ አስቀድመን እናደርጋለን። እንዲያውም አንዳንዴ ወጪ ይፈልጋል እንጂ ቢዝነስ ፕላንም ያስፈልጋል። ቢዝነስ ፕላን ባያስፈልግም ቅድመ ሁኔታዎች የሚነግራችሁ አካውንታንት ያስፈልጋል። አካውንታንት ሁልጊዜ ሲላችሁ የሚመክራችሁ መሆን አለም። አንዴ ታክስ ሪተርን አዘጋጅታችሁ መሄድ አይደለም። በላይፋችሁ ውስጥ የገንዘብ ዲሲሽን ያስፈልጋችኋል። ከአንድ ስራ ገብቶ ወደ አንድ ስራ ለመውጣት ምክር ያስፈልጋል። ከአንድ ስቴት ገብቶ ወደ ሌላ ስቴት መሄድ ምክር ያስፈልጋል። ስለዚህ ከዘመድ ከሚያውቅ ጋራ፣ ከአካውንታንታችሁ ጋራ፣ ከሌሎችም ጋራ ተመካክራችሁ መሆን አለበት። ሁልጊዜ መመካከር ጥሩ ነው። እርግጥ አንዳንዱ ሰዎች አንዳንዱ ነገር ሌላ ሰው ማማከር የለባቸውም፣ ዘሎ ቢዝነሱ እንዳያደርገው ማለት ነው። እዚህ ትንሽ ላስታውሰው የምፈልገው አንድ ሺካጎ የተርኪ ተወላጅ ነበር። የተርኪ ተወላጅ ነው፣ ታክሲ ነው የሚነዳው። ታክሲ የተሳፈረው ሰውዬ ሲያነጋግረው የት ሀገር ነው ሲለው ተርኪ ነው ያለው። ኦ ተርኪ ነህ? አዎ፣ እኔ እኮ ኔክስት ዊክ ሊሄድ ነኝ። የሜሲስ ኦፊሻል ነኝ እና ተርኪ ውስጥ ድንጋይ አለ፣ አለት አለት አለ እዚያ፣ ነጭ ድንጋይ። ይሄ ነጭ ድንጋይ ፈልጠህ ልብስ ላይ በምታደርግበት ጊዜ ጂንሱን ነጭ ያደርገዋል። ልዩ እንትን ነው፣ ልዩ ድንጋይ ነው። ተርኪ ነው ያለው። ይሄ ታክሲ ነጂ እንደ አጋጣሚ ኢንጂነር ነበር። ይሄ የሆነ ነው የምነግራቸው፣ አግኝቸዋለሁ ሰውዬው ራሱ። እኔም ታክሲ ነዳ ስለነበረ እኔ ተሳፋሪ ነበር እና ሲነግረኝ ነው ኢሚዲየትሊ ሰውየውን አስቀምጬ ድሮፕ አድርጌ ያለ ልብስ ያዘጋጀች ዘ ሴም ዴይ ፍላይት ወደ ተርኪ ነው ያደረገው። ይሄ አባውት 20 ይርስ ያደርጋል፣ 22 ይርስ ሜይ ቢ 25 ይርስ ያደርጋል። ከዛ ተርኪ መንግስት ሄዶ ይሄን ማውንቴን ልገዛው ፈልጋለሁ እንደ ሮያልቲ እንዲሰጡት። እንዴ ድንጋይ ምን ያደርግልሃል ሲሉት፣ ኧረ ምንም ችግር የለም አለ። ሄዶ ከመንግስት ጋር ተስማማ። ሰውየው ሲመጣ ከአሜሪካ ሄዶ ተርኪ ሲገባ ኦልሬዲ መሬት ተወስደዋል ነው ያሉት። ስህተቱ ምንድን ነው ያደረገው? ሰውየው መናገር አልነበረበትም። ሰውየው ምን እንደሆነ አላወቅም እኮ እና ዊዝን ቱ ይርስ ሚሊዮነር ሆኖ የጨርቃጨርቅ ኮንቬንሽን መጥቶ የእኔ ታክሲ በምንላበት ጊዜ ተሳፋሪ ነበር። እንኳን ጓደኛ የሆነ ብዙ አውርተናል። እንዲያውም አንድ ሁለት ሶስት ቀንም አብረን ተጫውተናል። ሰው ቢዝነስ በምታስቡበት ጊዜ ባለሙያ አነጋግሩ ምላችሁ እንደዚህ የመሰለ ኤረር እንዳታረጉ ነው። ኤረሩ ሊስፋፋ ይችላል። ሰው የምትናገረው ሰው አለ፣ የማትናገረው ሰው አለ። ስለዚህ ስፔሻላይዝ የሆነ ሰው አነጋግሩ ስላችሁ እነዚህን ነገሮች ግምት በማውጣት ነው። እስቲ ብዙ የተናገርኩ ይመስለኛል። ሌላ ደግሞ ጥሩ ዘፈን አመጣለሁ። የቆዩ ዘፈኖች ነው ያሉኝ ዛሬ። በሚቀጥለው ሳምንት ደግሞ ትንሽ እናፈራርቃለን። እስቲ ሌላው ለሲ ብዙ ናቸው ያሉኝ። ጥላሁን ላምጣው። የጥላሁን ዘፈን አይጠገብም። ይሄ ደግሞ የቆየ ዘፈን ነው። እስቲ ድምፁን ላጥፈው። ማስታወቂያ እንዳይመጣ ማስታወቂያው እናወጣዋለን። ከዚያ በኋላ ዘፈን ይመጣል። ይኸው ወጥተዋል ማስታወቂያው። ለነገሩ ብዙ የኢትዮጵያ ዘፈኖች ዩቱብ ገዝቷቸዋል። ስለዚህ ዩቱብ ነው አሁን የሚያደርጋቸው። ኦኬ ላዘፍነው። እሺ ለዛሬ ያለን ፕሮግራም እዚህ ጋር ያበቃል። በሚቀጥለው ሳምንት በተመሳሳይ ፕሮግራም